ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም፣ በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችሁ? ጊዜ የኪነጥበብ ፕሮግራም ከአማራ ድምጽ ራዲዮ መተላለፉን ጀመረ። በዛሬው ፕሮግራማችን የአዲስ አበባን 132ኛ ዓመት የልደት በዓሉን አስመልክተን ልዩ ዝግጅት አጠናክረናል። ከቲጌ ጣይቱ እስካሁን ድረስ ያለውን የአዲስ አበባን ልዩ ታሪካዊ አመጣጥ ጀምረን እናቀርብላችኋለን። የኪነጥበብ ዜናዎች የፕሮግራማችን አካል ናቸው። በመጨረሻም ዘና የሚያደርግ ግጥም እናቀርብላችኋለን። አብራችሁን ትሆኑ ዘንድ የምጋብዛችሁ እኔ መልካም ሞላ ከአማራ ድምጽ ራዲዮ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መልካም ቆይታ።
ከጥንት ከኢትዮጵያ ዘሩ ተመዞ በደም ሀገር ያቆመ ለሀገር የሞተ ጽኑ እምነት ይዞ አማራ ነው አማራ ነው ስር መሰረቴ የማንነቴ
Amara ne,
ሰማዩን ያነገሰ የዳሽን ተራራ ሞገስ ያለበሰ አጼ ፋሲለደስ በጥበብ ያነጸ ቅዱስ ላሊበላ በእምነት የቀረጸ አማራ ነኝ ውብ ታሪክ ያለኝ
አድማጮቻችን በዛሬ ጊዜ ኪነጥበብ ፕሮግራማችን የአዲስ አበባ 132ኛ ዓመት የልደት በዓል አስመልክተን ልዩ ፕሮግራም አዘጋጅተናል። መጣጥፎችን ከአዲስ ዘይቤ ጋዜጣና ከተለያዩ ታሪክ ተከስ መዛግብቶች አቀናብረንላችኋል። አብራችሁን ብትቆዩ ግብዣችን ነው። ጊዜ ኪነጥበብ ፕሮግራም ከአማራ ድምጽ ራዲዮ እየተላለፈ ይገኛል። ትውልድና እድገቷ ንጉሱ ለዘመቻው ዳር ሲወርደዋል። ጥቅምትን ተንተርሶ የሚመጣው ህዳር ወር ብርድ አያጣም። እንጦጦም እንጦጦ ነው። በዚህ መሃል ከእንጦጦ ፍልውሃ ድረስ ለሙቅ ጠበሉ መለስ ቀለስ ማለቱ የሰለቻቸው ንግስት ጣይቱ እዚያው ፍልውሃ አቅራቢያ መክረሙን መረጡና በዚያው መኖሪያቸውን ቀለሱ። ቦታዋንም በአቅራቢያቸው ባገኙት ትኩስ አበባ መስለው አዲስ አበባ ሲሉ ሰየሟት ይላሉ የታሪክ ሰዎች። ይህ የሆነበትን ቀን በትክክል ለማግኘት ለብዙ የታሪክ ባለሙያዎች ችግር ነው። ያም ሆኖ ንጉስ ምኒልክ በአርሲ ያደርገው ወደ ሐረር እንደሄዱ የባለቤታቸው ደብዳቤ ደረሳቸው። እነሆ አዲስ አበባን መሰረትናት የሚል ንጉስ ምኒልክ ጉዳያቸውን ፈጻጽመው እንደተመለሱም ወዲያውኑ መናገሻ ከተማቸውን ከእንጦጦ ወደ አዲስ አበባ አላመጡትም። ቢያንስ 6 አመታትን እዚያው እንጦጦ ላይ ከራርመው ነው ኋላ ላይ አዲስ አበባ ላይ ሙሉ ለሙሉ ከተሙት። ከእንጦጦ ወደ አዲስ አበባ ለመውረድ መጀመሪያ የዛሬው አዲስ አበባ ላይ የሚገኘውን ቤተ መንግስት በተለምዶ ግቢ ይሉታል ተሰርቶ መጠናቀቅ ነበረበት። ባህሩ ዘውዴ የዘመናዊ ኢትዮጵያ ታሪክ ሲሉ በሰየሙት መጽሐፋቸው ላይ የአዲስ አበባን ምስረታ ከአክሱምና ጎንደር ምስረታ ቀጥሎ በኢትዮጵያ ታሪክ ትልቁ ፋይዳ ያለው ነገር ሲሉ ይገልጹታል። በ1979 ዓመተ ምህረት የአዲስ አበባ 100ኛ ዓመት ልደት ሲከበር በወቅቱ በነበረው የከተማው አስተዳደር ድጋፍ ዓለም አቀፍ ሲምፖዚየም ላይ የሚቀርቡ በርካታ ጽሑፎች በእንግሊዘኛ ቀርበው ነበር። ከጽሑፎቹ አንዱ የባህሩ ዘውዴ የጥንቱ የአዲስ አበባ ሰፈሮች የሚል ነበር። በዚህ ጽሑፉ ላይ እንደሚገልጸው ለአዲስ አበባ መመስረት ሌላኛው ምክንያት የሰሜኑ ገደላ ገደል መልካ ምድር ለመንገድ ስራ ለመመቸቱ ነው። በወቅቱ ንጉስ ምኒልክ ከጅቡቲ ጋር በባቡር ለመገናኘት የነበራቸው ፍላጎት ካንጦጦ ቁልቁል ወደምትታየው የዛሬቱ አዲስ አበባ እንዲመለከቱ እንዳደረጋቸው ተጽፏል። የምኒልክን ግቢ ዙሪያ መኳንንቶች ሲሰፍሩበት ለነግድ ያለው ደግሞ ካፍ ብሎ የጥንቷን አራዳ ያዘ። ንጉሱ ከግቢው አጠገብ የግቢ ገብርኤልን ቤተክርስቲያን አሰሩ። በነገራችን ላይ የግቢ ገብርኤል ቤተክርስቲያን የህንፃ ንድፍና ግንባታ ላይ በስፋት ተሳትፎ ያደረገውና ለፍጻሜ ያበቃው ሙስሊሙና የህንድ ተወላጁ ዋሊ መሐመድ ነው። በአዲስ አበባም የመጀመሪያው መስጊድም በዚሁ ዋሊ መሐመድ ስም ከገብርኤል ብዙም ሳይርቅ የተሰራው መስጊድ እንደሆነ የታሪክ ባለሙያዎች ይገልጻሉ። አዲስ አበባን የሁል ጊዜ መናገሻ አድርጎ ያቆማት ግን የ1898ቱ የአድዋ ድል ነበር። ይህ ድል እጃቸውን አፋቸው ሊያስጫናቸው ምዕራባውያን የቆንስላ ጽህፈት ቤታቸውን ለመክፈት የአዲስ አበባን በር መቆርቆር ጀመሩ። አንድ ስማቸው እንዲጠቀስ ያልፈለጉ የታሪክ ተመራማሪ እንደሚሉት የአድዋ ድል ባይኖር ኖሮ አዲስ አበባ እንደ ሌሎቹ አዲስ ዓለምና እንጦጦ ሁሉ ተንቀሳቃሽ መናገሻ የመሆን እድል ነበራት። ብዙዎቹ የምዕራብ አገራት ቆንስላቸውን ከፈቱ። በ1900 የመጀመሪያው የከተማ መሬት አዋጅ የመሐንዲስ ስል በሚል ታወጀ። የመኖሪያና የንግድ ህንፃዎችም ተገነቡ። እንዲህ እያለች ነበር ያደገችውና የሞቀችው። ይሁንና በአድዋ ድል ሽንፈቱ አዲስ አበባን ዓለም እንዲያውቃት ምክንያት የነበረው ጣሊያን በ1928ቱ ኃይሉን አጠናክሮ መጥቶ አዲስ አበባን አፈራረሳት፣ አቃጠላት፣ አዘረፋት። የቀዳማዊ ኃይለ ሥላሴ መውጣት ተከትሎና መጪው ክረምት እንዳይቀድመው ሲዋከብ የነበረው ጣሊያን አዲስ አበባን በሚያዝያ ማለቂያ በ1928 ዓ.ም ሲቆጣጠራት በርካታ ህንፃዎችን አራዳ ላይ በእሳት አወደማቸው። ከንቲባዎቿ አዲስ አበባ እስከ ምክትል ከንቲባ ኡማ ድረስ 30 የሚሆኑ ሰዎች አስተዳድረዋታል። ከላይ የተነሳው የባህሩ ዘውዴ ጽሑፍ የመጀመሪያውን ከንቲባ የ1908ቱ አዛዥ መታፈሪያ ቢያደርጋቸውም የአዲስ አበባ መስተዳደር መካነድር ላይ ግን የመጀመሪያው የከተማውን ከንቲባ አድርጎ የሚያሳየው የ1892ቱን ከንቲባ ወልደ ጻድቅ ጎሹን ነው። አዲስ አበባ በአጠቃላይ ታሪኳም የራሴ ብላ የሾመችው ከንቲባ ኖሯት አያውቅም። በ1997 ዓ.ም በተካሄደው ምርጫ የከተማውን ወንበሮች ሙሉ በሙሉ ያሸነፈው ቅንጅትን ሲመሩ የነበሩት አንዱ ዶክተር ብርሃኑ ነጋ የከተማዋ ተመራጭ ከንቲባ ለመሆን ጫፍ ደርሰው ነበር፣ አልሆነም። የቀድሞ አስተዳደር ምክንያት ፈልጎ ብዙሃኑን የቅንጅት አመራሮች እስር ቤት አጎረና አምባሳደር ብርሃኑ ደሬሳን በባለአደራነት አስቀመጠላት። ከ1997 ወዲህም የከተማዋ ምክር ቤት ምርጫ ከሌሎቹ ቦታዎች በሁለት ዓመታት የሚዘገይ ሆነ። ከ1882 ዓ.ም ጀምሮ አዲስ አበባን በከንቲባነት ያስተዳደሯት ሰዎች ከንቲባ ህሩይ ወልደ ሥላሴ፣ ከንቲባ ነሲቡ ዘአማኑኤል፣ ከንቲባ መኮንን እንዳልካቸው፣ ከንቲባ ጠና ጋሻው፣ ከንቲባ አበበ አረጋይ፣ ከንቲባ ታከለ ወልደ ሐዋርያት፣ ከንቲባ ከበደ ተሰማ፣ ከንቲባ መስፍን ስለሺ፣ ከንቲባ ደምሴ ወልደ አማኑኤል፣ ከንቲባ ዘውዴ በላይነህ፣ ከንቲባ ትርፌ ሹምዬ፣ ከንቲባ ዘውዴ ገብረ ሥላሴ፣ ከንቲባ ዘውዴ ገብረ ሕይወት፣ ከንቲባ ኃይለ ጊዮርጊስ ወርቅነህ፣ ከንቲባ መኮንን ሙላት፣ ከንቲባ ዓለሙ አበበ፣ ከንቲባ ዘውዴ ተክሉ፣ ከንቲባ ግዛው ንጉሴ፣ ከንቲባ ሙሉ ዓለም አበበ፣ ከንቲባ ተፈራ ዋልዋ፣ ከንቲባ አሊ አብዶ፣ ከንቲባ አርከበ ቁባይ፣ ከንቲባ ብርሃኑ ደሬሳ፣ ከንቲባ ኩማ ደመቅሳና ከንቲባ ድሪባ ኩማ ናቸው። አሁን በምክትል ከንቲባነት እያስተዳደሯት የሚገኙት ምክትል ከንቲባ ታከለ ኡማ ናቸው። የአዲስ አበባ ዋጋ የጠፋው ትውልድ። አዲስ አበባ የ132 ዓመት ታሪኳን እያቋረጠች እዚህ ስትደርስ ብዙ ተከፍሎባታል። የቅርቡን የ1997ቱ ምርጫን ተከትሎ የመጣውና በመቶ የሚቆጠሩ ልጆቿን የፈጀባትን እልቂት ትተን ወደ ኋላ ብንሄድ ብዙ እናገኛለን። የካቲት 12 1929 ዓ.ም በሞገስ አሰግዶምና በአብርሃም ደወጭ በማርሻል ግራዚያኒ ላይ በገነተ ልዑል ቤተ መንግስት የግድያ ሙከራ ተደረገ። ይህን ተከትሎ ጣሊያን ከተማዋን የሞት ዝናብ አወረደባት። በተለይም የተማሩና የነቁ ያላቸው ወጣቶች በባለ ጥቁር ሸሚዝ ፋሽስት ወታደሮቹ እያደና አረዳቸው። አንዳንዶቹንም በአውሮፕላን እየጫነ ለሌላው መቀጣጫ የሆኑ ዘንድ ከሰማይ ቁልቁል ከሰከሳቸው። በሶስት ቀናት ውስጥ ብቻ ወደ 30 ሺህ የሚጠጉ ኢትዮጵያውያን ሳይለዩ ተጨፈጨፉ። ይህም አዲስ አበባ ኢትዮጵያዊ በመሆኑ ብቻ የከፈለው የመጀመሪያው ትልቁ ዋጋ አድርጎ ታሪክ መዝግቦታል። ሌላኛው ቀይ ሽብር ነው። የኢትዮጵያ ቀይ ሽብር ሲል በሰየመው መጣጥፉ ጆን አቢከር ከ1969 እስከ 1970 ብቻ አዲስ አበባ እስከ 20 ሺህ የሚደርሱ ልጆቿ በጥይት አልቀዋል። የአዲስ አበባ እናቶች ወደ ውስጣቸው እያለቀሱ ልጆቻቸውን የቀበሩበት አስከፊ ዘመን ነበር። አዲስ አበባ አዲስ አበባ አጊታ ተውባ በጣም ዘብና ዘብና ባለቤት ያጣችው ከተማ። ዶክተር ሽመልስ ቦንሳ ለሶስተኛ ዲግሪ ማሟያ አገር ማዘመን በሚል በጻፈው መጽሐፍ ላይ አዲስ አበባ ከመስረታዋ ማግስት አንስቶ ህንዶች፣ አርመኖች እንዲሁም ግሪኮች የንግድ ሱቆቹን ያሞቁ ከብረው ኖረውባታል። አውሮፓውያንም ማምሻ ቤቶቿን፣ ዘመናዊ ምግብና ሆቴል ቤቶቿን በመገንባት ውበት ሲፈጥሩላት ኖረዋል። ዛሬ አዲስ አበባን የኔ ነች እያለ የሚጎትታት ብዙ ነው። ሲጓተቱ ጨርቋ ቢቀደድ ውበቷ ቢበላሽ ግድ የማይሰጣቸው በርክተዋል። ልጆቿ የመጫወቻ ሜዳ፣ አዛውንቶቿ ማረፊያ ጥላ የማያገኙባት ከተማ ሆናለች። ዛሬ አዲስ አበባ በብዙ ውጣ ወረዶች ውስጥ አልፋ መንታ መንገድ ላይ ትገኛለች። ብዙ የኢትዮጵያን ፖለቲካ ትኩሳት የሚከታተሉ ሰዎች አዲስ አበባ በምርጫ 97 ከገዢው አስበልጣ ተቃዋሚውን ፓርቲ መምረጧ ብዙ ዋጋ እንዳስከፈላት ይስማሙበታል። የከተማዋ ነዋሪዎች ፍላጎት ግምት ውስጥ ያላስገቡ ፖለቲካዊ ግብ የተጫናቸው የአስተዳደርና የመልሶ ልማት ስራዎች በመሰራታቸው የከተማዋ ቅርጽ ተቀይሯል። በተለይ በከተማዋ ነባር ሰፈሮች ፈርሰው ነዋሪዎቿ በከተማዋ ጥጋ ጥግ መስፈራቸው ብዙ እንዳጎደላት ብዙዎቹ ይስማማሉ። በዚህ ሂደት የከተማዋ ነዋሪ የኑሮ ደረጃ ወርዶ ነዋሪው በብዙ ችግር ውስጥ አልቋል። በከተማዋ ፍልሰት፣ ስራ አጥነት፣ ድህነት፣ የመኖሪያ ቤት ችግር፣ የመሰረታዊ ፍላጎቶች አለመሟላት፣ የሞራል መዳሸቅ ከተማዋን በመሳሰሉ ችግሮች ውስጥ እንዲዳከር አድርገዋታል። በከተማዋ ተወልዶ ያደገውና የምጣኔ ሀብትና የሰው ኃይል አስተዳደር ባለሙያው ናትናኤል ፈለቀ ከከተማዋ ችግሮች ውስጥ የወጣቱ ስራ አጥነት ያሳስበዋል። ከቴክኒክ ሙያና ከሌሎች የትምህርት ተቋማት ተመርቀው የሚወጡ ወጣቶች ተቀጥረው ወይም በራሳቸው መስራት የሚችሉበት እድል ማነስ እጅግ ያሳስበዋል። በሀገር እንግሊዝ በማንቸስተር ከተማ የከተማ ልማት ትምህርቱን በመከታተል ላይ ለሚገኘው ኢዛን ሀዲስ ከሁሉም ችግሮቿ በላይ የነዋሪዎች መኖሪያ ቦታዎች ያሳስበዋል። መሰረታዊ ፍላጎቶች ያልተሟሉባቸው፣ የተፋፈጉ፣ ዝናብ የሚያፈሱ፣ በርካታ ሰው የሚኖርባቸው፣ መጸዳጃ ቤቶች የሌላቸው የመኖሪያ ስፍራዎች የአዲስ አበባ እጅግ አንገብጋቢ ችግሮች ናቸው ይላል። ነዋሪዎቹ ከሚኖሩበት ስፍራ ወደ ሌላ ቦታ ሲዘዋወሩ ከማህበራዊና ምጣኔ ሀብት መሰረታቸው ተነቅለው ስለሚሄዱ እንደ መፍትሄ የታሰበው የጋራ መኖሪያ ቤቶች ግንባታ የብዙዎቹን ህይወት አስቸጋሪ አድርጎታል። ለአዲስ አበባ ህዳር ወር ልደቷ ነው። ከተቆረቆረች 132 ዓመት ሞላት። ልደቷ ትዝ ያላቸው የማይመስሉት የሀገሪቱ ርዕሰ መንግስትና የከተማዋ ምክትል ከንቲባ የድንገት ስጦታ አቅርበውላታል። ነዋሪዎቿ በግርታ፣ ባለሙያዎች በጥርጣሬ የሚመለከቱት የቢሊዮን ዶላሮች ግንባታ ከተማዋ እምብርት ላይ ሊጀመር ፊሽካ ተነፍቷል። ለገሃርና አካባቢው እንደሚገነባ የተነገረለት 360 ሺህ ሜትር ስኩዌር ላይ የሚያርፈውና መሰረቱን አቡ ዳቢ ያደረገውና ኤግል ሄልስ በተባለው የግል ሪል ስቴት አልሚ ድርጅት የሚገነባው ይህ ፕሮጀክት ለመኖሪያ፣ ለንግድ፣ ለመዝናኛና ለሌሎችም አገልግሎቶች የሚውሉ ተቋማትን እንደሚያካትት ተነግሯል። የለገሃርን የቆየ ታሪካዊና አካባቢያዊ እሴቶችን ጠብቆ የነዋሪዎችን ትዝታዎች ለማቆየት በልማት ተነሽ የሚሆኑትን የአካባቢ ነዋሪዎችን መልሶ የሚያሰፍርና ተጠቃሚ የሚያደርግ ይህ ግንባታ በማህበረሰቡ ውስጥ የተደበላለቀ ስሜትን ፈጥሯል። አዲስ አዲስ አበባ ከመስራቷ ጀምሮ ምኗ ተቀየረ? ጻፊው ተስፋዬ መስፍን ነው። አዛውንቱ አቶ ታምሩ ደገፉ ከወጣትነት ትዝታቸው ጋር የጥንት የጧቷን ሸገርን ቀበናን ከመሰሉ ኩልል ብለው ከሚፈሱ ንጹህ ወንዞቿና መልካም ከመባል የጽዳት ባህሏና የከተማ አኗኗር ዘይቤዋ ጋር አብረው ያስታውሷታል። በአራት ኪሎ፣ በስድስት ኪሎ፣ በሽሮ ሜዳና መሃል አራዳ ፒያሳ ላይ የሚገኙ ህንጻዎቿ የተለየ አያያዝና አሰራር ዘይ እንደነበራቸው ያስታውሳሉ። ሁሉ እንደነበር አይቆይምና የወጣትነት ወርቃማ ጊዜያትን ያሳለፉባት አዲስ አበባ ከጊዜና ሁኔታዎች አስገዳጅነት እየተቀያየረች መሆኗን ይገልጻሉ። ዛሬ ቀበና ከወንዝነት ይልቅ ወደ ቆሻሻ መጣያነት ተቀይሮ በዘመን አመጣሹ የፕላስቲክ ኮዳ ተሞልቶ ሲያዩ ድንቅም ስልጣኔ ይላሉ። በከተማው ያስተዋሏቸው አንዳንድ ለውጦችና ቅያሬዎች በዘመናዊነት ስም ቢደረጉም አግባብ እንዳልሆኑና ልብ እንደሚነኩ ይናገራሉ። ዳግማዊ አጼ ሚኒሊክ ከ1878 ዓመተ ምህረት ጀምሮ ከእንጦጦ ወርደው ከእቴጌ ጣይቱና ከመኳንንቶቻቸው ጋር ያዳመቁት የአዲስ አበባ ከተማ ከእለት ወደ እለት እያማረበት ሄደ። እንደዚሁም በቤተ መንግስት ራቅ ባለው አካባቢ በጉለሌ ንጉስ ተክለ ሃይማኖት፣ ከእንጦጦ በታች ራስ ዳርጌ፣ በጊሚራ ሰፈር እነ ራስ ሚካኤል፣ ከዚያም እነ ራስ መኮንን፣ ዙሪያውን እነ ንጉስ ወልደ ጊዮርጊስና ራስ መንገሻ ቲከም፣ ራስ አባተና እነ ፊት አውራሪ ሀብተ ጊዮርጊስ በየስማቸው ልዩ ልዩ ያማረ ቤት ሰሩ። ተቀማጭነታቸው አዲስ አበባ የሆነው የእንግሊዝ፣ የሞስኮ፣ የፈረንሳይ፣ የጣሊያን፣ የጀርመን ሌጋሲዎች ተቋቋሙ። አጼ ሚኒሊክና የኢትዮጵያ አንድነት በሚለው የተክለ ጻድቅ መኩሪያ መጽሐፍ ላይ የአዲስ አበባ ከተማ መመስረትና የግንባታ ታሪክ አህዱ ብሎ መጀመርን ያወሳሉ። ይህ ከአዲስ አበባ ከተማ መቆርቆር ጥቂት ዓመታት ቀድሞ የተጀመረው የግንባታ ታሪክ ግን በአጼ ሚኒሊክ የእንጦጦ ቤተ መንግስት አንድ ብሎ የጀመረ ነው። አጼ ሚኒሊክ በ1874 ዓ ም 3200 ሜትሮችን ከምድር ወለል ከፍ ብለው መናገሻቸውን እንጦጦ ላይ አደረጉ። ንጉሱም አልፈርድ ኢልግ በተባለው የስዊዝ አማካሪያቸው ምክር አማካኝነት የእንጦጦ ቤተ መንግስታቸው ታነጸ። በዚህ መልኩ የተለያዩ የታሪክ መዛግብት ያሰፈሩት ቢሆንም ዛሬም የገዛ የራሱን ታሪክ ይዞ የሙዚየም ግልጋሎትን እየሰጠ የሚገኝ በመሆኑ ሙሉ ታሪኩን መዝግቦት ይገኛል። አዲስ አበባ በዚህ በወራ ህዳር 132ኛ ዓመቷን ልደቷን ስታከብር በዚህ ረጅም እድሜዋ ለውጧ ፈርጀ ብዙ ቢሆንም አዲስ ዘይቤ የከተማይቱን የጥንት ቀደምት ያሉ የህንፃ አሻራዎቿን ተከትላ ምን በምን ተለወጠ? የትኛውስ ህንፃዋ ታደሰ? የትኛውስ ግልጋሎቱን ቀየረ? የቱስ እስከ መኖሩ እስከ ታሪካዊ ፋይዳው እንደ ተራ ነገር ተረሳ በሚል መዲናዋን በጥንት ታሪካዊ ህንፃዎቿ መነጽር ለመቃኘት ሞክራለች። የአዲስ አበባ ሙዚየም። የአሁኑ የአዲስ አበባ ሙዚየም የአዲስ አበባንና የኢትዮጵያን ታሪክና ባህሎች በተለያዩ ስዕሎች፣ ታሪካዊ ፎቶዎችና ቁሳቁሶች አካቶ ታሪክን ለትውልድ ሰብስቦ በመያዝ መስቀል አደባባይ ወረድ ብሎ ይገኛል። ይህንን ሙዚየም በዳግማዊ አጼ ሚኒሊክ ትዕዛዝ ለጥይት ቤት ይሆን ዘንድ በ1880ዎቹ ሀጂ ቀዋስ በተባሉ ሰው ተገነባ። ለጥይት ቤት ተብሎ የተሰራው ህንፃ ከዚህ በኋላ ባሉት ዓመታት ለበርካታ አይነት ግልጋሎቶች ውሏል። መኖሪያ ቤት፣ ክሊኒክ፣ ቀበሌ፣ ጽህፈት ቤት፣ ትምህርት ቤት፣ ሆቴልም ሆኖ ያውቃል። አጼ ሚኒሊክ ይህን ህንፃ ለራስ ብሩ ወልደ ገብርኤል መኖሪያ ቤት እንዲሆን ወይዘሮ አማካለች አለኝ ሲያገቡ በጋብቻቸው ቀን በስጦታ ሰጧቸው። በጣሊያን የኢትዮጵያ ወረራ ዘመኑም እንደ ክሊኒክ አድርገው ጣሊያኖች ሲጠቀሙበት ከቆዩ በኋላ በ1928 ዓመተ ምህረት ሀገር ከጠላት ወረራ ነጻ ስትሆን ራስ ብሩ ወልደ ገብርኤል ተመልሰው መኖሪያቸው አደረጉት። አሁን በቤተ መዘክሩ የመጀመሪያ የጉብኝት አዳራሽ ተጽፎ በተለጠፈው የህንፃው ታሪክ አጭር ገለጻ እንደሚያስረዳው ከራስ ብሩ ህልፈተ ህይወት በኋላ ልጆቻቸው ወይዘሮ ፍቅርተ ብሩና በወይዘሮ ዘነበ ወርቅ ብሩ ለሁለት ተከፍሎ ለመኖሪያ ቤትነትም ውሎ ነበር። በ1960ዎቹ ማገባደጃ አካባቢ ደግሞ ቀበሌ ጽህፈት ቤት፣ ትምህርት ቤትና የሹራብ ማብረቻ አገልግሎቶችን ሰጥቷል። በ1979 ዓ.ም ወደ ቤተ መዘክር ከመቀየሩ በፊት ደግሞ ማሩ ደምቢያ ሆቴል ተሰኝቶ ተስተናጋጆቹን ተቀብሎ አስተናግዷል። ይህንኑ ያገልግሎት አይነቶችን ያፈራረቀው የአዲስ አበባ ቤተ መዘክር ህንጻ ዛሬ ላይ የአዲስ አበባ ቤተ መዘክር በመሆን በአማካኝ በአንድ ወር እስከ 1000 ሰዎች በቦታው በመገኘት ታሪክን እንደሚማሩበት ከቤተ መዘክሩ አስጎብኚ መቅደስ አባቡ ለመረዳት ተችሏል። ይህ ህንጻ ከግድግዳዎቹ በስተቀር በተለይ ፎቁ ሙሉ በሙሉ ከእንጨትና መስታወት የተሰራ ማራኪ ገጽታ ያለው ሲሆን 6 ቋሚ የአውደሪ አዳራሾችና አንድ ጊዜያዊ የስለ አውደሪ የሚያስተናግዱ አዳራሾችም ያሉት ታሪክን ተራኪ ቤተ መዘክር ነው። ሼክ ሆጃሌ ቤተ መንግስት ዛሬ ሲያሚው አጥሮ ሸጎሌ ሜዳ ወይም ሸጎሌ እየተባለ የሚጠራው አካባቢ ይገኛል። ይህ ታሪካዊ የሼህ ሆጃሌ ቤተ መንግስት ሼህ ሆጃሌ አልሐሰን ይባላሉ። ቤንሻንጉል ጉምዝ ክልልን ያስተዳድሩ የነበሩና ለሀገር የተለያዩ ውለታዎችን ያዋሉት እኚህ ያጼ ሚኒሊክ ቅርበት ያላቸው ባላባት ነበሩ። አዲስ አበባ ውስጥም በነበራቸው ይዞታ ይህን ቤተ መንግስት የገነቡ ሲሆን በ1890ዎቹ ተገንብቶ እንደተጠናቀቀ ይነገራል። ከሼህ ሆጃሌ መኖሪያ ቤትነት በኋላም የልጅና የልጅ ልጆቻቸው መኖሪያነት በተጨማሪም በትምህርት ቤትነት ጭምር ያገለግለው ይህ ህንጻ በአሁኑ ሰዓት ደግሞ ያለ አንዳች ስራ በቦታው ላይ ይገኛል። ፖስታ ቤት ሌላው ደግሞ በአጼ ሚኒሊክ በ1894 ዓመተ ምህረት ለሀገሪቱ የፖስታ አገልግሎት ተዋወቀ። የፖስታ አገልግሎት ይሰጥ ዘንድ የተሰራው ይህ ህንጻ አሁን አሮጌው ፖስታ በመባል የሚጠራው ነው። ይህ ህንጻ በ1908 የተገነባ ሲሆን እስከ ጣሊያን ወረራ ጊዜ ድረስ በፖስታ ቤትነት ያገለግልም ነበር። በጣሊያን ጊዜም ሲኒማ ኢጣሊያ ተብሎ በሲኒማ ቤትነት አገልግሏል። በአሁኑ ወቅት ደግሞ ሲኒማ ኢትዮጵያ በሚል መጠሪያ ፒያሳ ይገኛል። የገነተ ልዑል ቤተ መንግስት የገነተ ልዑል ቤተ መንግስት በጀርመናዊ ኪነ ህንፃ ባለሙያ ካሜዝ ንድፉ ተሰርቶ ግንባታው ደግሞ በ1927 ዓመተ ምህረት የተጠናቀቀ ህንፃ ነው። ይህ ህንፃ በ1900 ራስ መኮንን ለልጃቸው ራስ ተፈሪ በኋላ ንጉሰ ነገስት ቀዳማዊ ኃይለ ሥላሴ በውርስ የተሰጠ ይዞታ ነበር። በጣሊያን ወረራ ጊዜም ለኢጣሊያኑ ምክትል ንጉስ መኖሪያ ቤትነት አገልግሏል። በአሁኑ ሰዓት ደግሞ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ተቋም ሆኖ እያገለገለ የሚገኝ አንጋፋ የአዲስ አበባ ጌጥ ነው። ብሔራዊ ሙዚየም የኢትዮጵያ ብሔራዊ ሙዚየም ሀገሪቱ ብሔራዊ ቤተ መጻሕፍት አካል ሆኖ በ1937 ዓ.ም ተመሰረተ። ለመጀመሪያ ጊዜም አውደ ርዕይ ሲቀርብ ከንጉሳውያን ቤተሰቦች የተለያዩ አልባሳትን በስጦታነት አግኝቷል። ብሔራዊ ቤተ መዘክሩ እስከ 1959 ድረስ በብሔራዊ ባንክ ሰራተኞች ክበብ ቅጥር ግቢ ውስጥ የነበረ ሲሆን አሁን ያለበትን ቦታ 4 ኪሎ እና 5 ኪሎ መሃል ላይ ያለ ቦታ በ1959 ዓመተ ምህረት ተዛወረ። በዚህ ጊዜ የተዛወረበት ህንጻም ይዞታነቱ የአንድ ኢጣሊያዊ የጦር መኮንን መኖሪያ የነበረ ቢሆንም በኋላ ላይ በኢጣሊያን መንግስት የአዲስ አበባ አስተዳዳሪ ሰው መኖሪያ ቤት ሆኖ አገልግሏል። ፋሽስት ኢጣሊያን ከሀገሪቱ ከተባረረ በኋላ ለንጉሰ ነገስት ቀዳማዊ ኃይለ ሥላሴ ልጅ መኖሪያ ቤትነት ተሰጥቶ ከቆየ በኋላ ከአመታት የውጭ ጉዳይ መስሪያ ቤት ሆኖ አገልግሏል። በመጨረሻም በ1960 ዓመተ ምህረት ለብሔራዊ ቤተ መዘክርነት ስራ እንዲያገለግል ተሰጠ። ለበርካታ አመታትም በቤተ መዘክርነት ካገለገለ በኋላ በ1994 ዓመተ ምህረት አዲስ የሙዚየም ህንጻ በመገንባቱ ቤተ መዘክሩ ወደዚያኛው ተሸጋገረ። አዲስ አበባና የዝመና መነቃቂያዎቿ አዲስ አበባም እንደ ሌሎቹ የዓለም ታላላቅ ከተሞች ኢትዮጵያውያንን ጨምሮ የተለያዩ እውቀትና ልምድ ያላቸው ከተለያዩ ሀገራት በመጡ ባለሙያዎች ነው የተሰራቸው። ብዙ አይነት የኪነ ህንፃ እውቀት ፈሶባታል። የአዲስ አበባ ህንፃዎችም ይሁኑ መንገዶች ዛሬ የሚታዩበትን መልክ ላለፉት 132 ዓመታት ከተማዋ ያሳለፈቻቸው የገጠማትን ሁነቶች ውጤቶች ናቸው። ከመስረታዋ ጀምሮ ከውጭ ሀገራት ጋር የነበራት የጠብም ሆነ የወዳጅነት ግንኙነት የቅኝ ግዢ ወረራ ከወረራው ጋር የነበሩ የጥፋትም ሆነ የግንባታ ታሪኮች በአፍሪካ የፖለቲካን ብርትነት ያሳለፈችውን ጊዜ ሀገሪቱ ልክ እንደ አውሮፓና አሜሪካ ከተሞች በአዲስ አበባ ቀደምት ግንባታዎችና አዲስ አበባ ከገጠር መንደርነት ወደ ትልቅ ከተማነት ለመሸጋገር ባደረገችው ጉዞ በርካታ የውጭ ሀገራት ባለሙያዎች ተሳትፈዋል። በከተማዋ የኪነ ህንጻ ታሪክም ጉልህ ስፍራ ያላቸውን ስራዎች ከኢትዮጵያውያን ባለሙያዎች ጋር በመሆን ሰርተዋል። አሜሪካዊ ቻርልስ ዋነር ሂልተን ሆቴልን፣ እስራኤላዊው ዛልማን ኢናቭ ከኢትዮጵያዊው ሚካኤል ቴዎድሮስ ጋር በመሆን የውጭ ጉዳይ ሚኒስቴር ህንጻን፣ ጣሊያናዊው አቶር ማዝዴም የአዲስ አበባ ማዘጋጃ ቤትና የአፍሪካ አዳራሽን እና ሌሎች በርካታ ስራዎችን የሰራው ናቸው። ፈረንሳዊው ሄነሪ ቾምቴ የብሔራዊ ቲያትርንና የፊሊፕስ ህንጻ ዲዛይኖችን ሰርቷል። እነዚህ በጣም በጥቂቱ የሚጠቀሱ በውጭ ሀገር ባለሙያዎች የተሰሩ ስራዎች ናቸው። ከነዚህ የውጭ ሀገር ባለሙያዎች አርቱር ማዝዴም የተለየ ነው። እሱ የሰራቸው የንጉሱ ሐሳብ የሆኑ ግዙፍ የመንግስት ፕሮጀክቶችን ነው። በለጋድሜው ከትውልድ መንደሩ ሴና ከነጋዴ አባቱ ጋር በወቅቱ በጣሊያን መንግስት ተይዛ ወደ ነበረችው አስመራ የተጓዘው ማዝዴም ጣሊያን ኤርትራን ለእንግሊዞች ስትለቅና በኋላም ኤርትራ በፌዴሬሽን ወደ እናት ሀገሯ ስትቀላቀል በአስመራ ምጽዋ፣ አሰብ በርካታ በመንግስትም በግል ባለሀብቶች የተሰሩ ህንጻዎችን ዲዛይን አድርጓል። ኤርትራ ሆኖ በሰራቸው ስራዎቹ የታወቀው ማዝዴም በፈረንጆቹ 1958 ዓ.ም ወደ አዲስ አበባ ቤተ መንግስት በአስቸኳይ ተጠራ። አጼ ኃይለ ሥላሴ ያሰቡትን የፕሮጀክት ሀሳብ ለምን እንደፈለጉት አስረዱት። በአዲስ አበባ ሊካሄድ ለታቀደው የመጀመሪያው የአፍሪካ አንድነት ድርጅት ህንጻ መገንባት ከበድ ላለ ኃላፊነት እንደተፈለገ የገባው ማዝዴም ከሚወዳት አስመራ ጠቅልሎ አዲስ አበባ ገባ። የህንፃውን ዲዛይን ከመሰራቱ በፊትም የዓለም አቀፍ ተቋማት መቀመጫ ወደ ሆኑ ከተሞች በመሄድ ልምድ ቀስመዋል። የአፍሪካ አዳራሽ ፕሮጀክት እንዳለቀ ማዝዴም ሌላ ትልቅ ስራ ተሰጠው። ዛሬ ጉብታ ላይ ሆኖ የቸርችል ጎዳናን አሻግሮ የሚያሳየውን ግዙፉን የአዲስ አበባ ማዘጋጃ ቤት ዲዛይን እንዲሰራ ተሰጠው። ከነዚህ ሁለት ፕሮጀክቶች በኋላ ማዝዴም በርካታ የሸገርን ህንፃዎች ዲዛይን አድርጓል። በ75000 ካሬ ሜትር ላይ ያረፈው 200 ልዩ ልዩ ክፍሎች የነበሩት ህንፃ ለማጠናቀቅ 3 አመታት ፈጅቶ ጥር 27 1957 ዓ.ም ተመረቀ። በምረቃው ስነ ስርዓት ላይ የእንግሊዟ ንግስት ኤልሳቤት ተገኝተዋል። ንግስቲቱ በተገኙበትም ንጉሱ ለማዝዴም የኢትዮጵያ ንጉሰ ነገስት ታላቅ ሜዳሊያ በርክተውለታል። ደርግ ስልጣን ሲይዝ ከሚወዳት ኢትዮጵያ የተባረረው ማዝዴም በ88 ዓመቱ በ2010 ዓ.ም ከዚህ ዓለም በሞት ተለይቷል። በአዲስ አበባና በኤርትራ በእጁ በነደፋቸው ትላልቅ ቅርስ በሆኑ ህንፃዎች ሲታወስ ይኖራል። ክንፋሙ ህንፃ ጃኮብ ፓጋሊ የተባሉ ጸሐፊ አርክቴክት ቢዮንድ ኢሮፕ ኪነ ህንፃ ከአውሮፓ ባሻገር የኪነ ህንፃ ጆርናል ላይ በጻፉት ጽሑፍ በቸርችል ጎዳና ላይ ጫፍ ላይ ክንፉን ዘርግቶ ጉብ ብሎ የሚታየውን የአዲስ አበባ ማዘጋጃ ቤት ህንፃ የዲዛይን ጥበብ ማዝዴም ተወልዶ ካደገበት ጣሊያን የተቀዳና ዘመናዊውን የህንፃ ስነ ውበት ለአፍሪካ ምድር እንዲስማማ በማድረግ የፈጠረው ነው በማለት ይገልጹታል። ህንፃው ሶስት ጎላ ብለው የሚታዩና በእይታም ሆነ እንዲሰጡ ለተፈለገለት ዓላማም የተሳሰሩ ሶስት ተነጥለው የሚታዩ ክፍሎች የተፈጠረ ነው። ወደ ላይ እንደ ማማ ከፍ ብሎ የሚታየው መካከለኛው የህንፃ ክፍል ከመካከለኛው ዘመን የጣሊያን ቱስካን ከተሞች ህንፃዎች መልክና የአክሱም ሐውልትን አጣምሮ የያዘ የፊት ለፊት ገጽታ አለው። በአጠቃላይ በዘመኑ የማዘጋጃው ቤት ህንፃ ከተማዋ በተለያዩ የኪነ ጥበብ ህንፃ አስተምሮ ስር መውደቋን አመላካች ነው ይላሉ። ጃኮፓኒ ይበሉ እንጂ የታሪክ ተመራማሪው ዶክተር ሽመልስ ቦንሳ ሁለቱን ህንፃዎች በተመለከተ በህንፃዎቹ እሱ እንዳሰበው ዘመናዊውን አሰራር ከሀገሪቱ ባህላዊ ግብዓትና ልምድ ጋር አጣምሮ ማሳየት እንዳልቻለ ይገልጻሉ። የኪነ ህንፃ ባለሙያው ጣሊያናዊ አርቱሮ ማዝዴም በበኩሉ የህንፃው ዲዛይን በኪነ ጥበብ ህንፃ ሳይሆን በአገዛዙ አመለካከት የተቃኘ ነው በሚል ሲቀርብበት ለነበረው ሙያዊ ትችት በኢትዮጵያ ስለነበረው ቆይታው ከንጉሱ ጋር ስላሳለፈው ጊዜና አብሯቸው ስለሰራቸው ስራዎች በጻፈው የግል ማስታወሻ ንጉሱ የአዲስ አበባ ሁለት ትላልቅ ህንፃዎች የአዲስ አበባ ማዘጋጃ ቤትና የአፍሪካ አዳራሽ ህንፃዎች እንዲሰራ ሲያቀዱ የህንፃዎቹ ዲዛይን የተለየና ወስብስብ ወይም ግዙፍ መሆን ሳይሆን አላማቸው የተለየ ነበር በማለት ያስረዳል። ማዝዴም ጃን ሆይ እንደነገሩኝ ይላል በተቻለ መጠን ሀገራዊ የሆነ ግብዓቶችን በመጠቀም ሀገራዊ በሆነ ሀብት ትላልቅ ህንፃዎች መሰራት እንደሚችል ለሀገራዊ ከበርቴ በማሳየት ለግንባታ ለማነሳሳትና ትልቋን መንደር አዲስ አበባን ወደ ትልቋና መናገሻነት እንድትቀየር በማለም እንደሆነ ምስክርነቱን ሰጥቷል። በኋላም ንጉሰ ነገስቱ በሁለቱ ህንፃዎች መገባደጃ አካባቢ ባላልቀው ህንፃ ከፍታ ላይ ቆመው አዲስ አበባን ቁልቁል ሲያዩና እዚህም እዚያም ብቅ ብቅ የሚሉ ትናንሽ ግንባታዎችን ሲመለከቱ ያሰቡት ነገር መሳካቱን እርካታ እንደተሰማቸው ስሜታቸውን አጋርተውኛል ብሏል። የአዲስ አበባ ማዘጋጃ ቤት ህንፃ ዛሬም በከተማዋን ብርት ጉብ ብሎ ታሪክ ይናገራል። ተዘዋውረን ያየናቸው አንዳንድ የህንፃው ክፍሎች ከህንፃው የመጀመሪያ ዲዛይን የማይመሳሰሉ፣ ደረጃውን ባልጠበቀ መልኩ የተሰሩ ቅጥልጥል ክፍሎች የህንፃውን ውበትና ግርማ ሞገስ እንዳያኮስሱት ያሰጋል። ከንቲባው ያሉበት የመጀመሪያው ፎቅ ጋር ሲተያይ የህንፃው የታችኛው ክፍል የተረሳ መጋዘን ይመስላል። የአዲስ አበባ ውበትና ጽዳት የሚመለከተው ቢሮ የሚገኘው እዚሁ ህንፃ ውስጥ ከሆነ አስገራሚ ነው የሚሆነው፣ ምክንያቱም ብዙ የውበትና የጽዳት ስራ ግቢ ውስጥ አለና ነው።
Addis Ababa bete, Addis Ababa bete, Addis Ababa bete, Addis Ababa bete. Shagale konjo ne, jalle chigoro bete, goro bete, goro bete, goro bete, goro bete, goro bete, goro bete. Erendiaw himenyu sha, erendiaw himenyu sha, erendiaw himenyu sha, erendiaw himenyu sha. በምኞት ቢጓዙን ወዴት ያገኙሻል የኮዴን በሆዴ አፌን በንጉርጉሮ ልግለጽልሽ እንጂ አልሆነም ዘንድሮ ልግለጽልሽ እንጂ አልሆነም ዘንድሮ አልሆነም ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋል ቆንጆ ልጅ አለች ጎረቤቴ 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 ጎረቤቴ
Mercado on a jam
ፈልግሽ መቼ እንይልኝ ዘንድሮ ስፈልግሽ መቼ እንይልኝ ዘንድሮ እንይልኝ ዘንድሮ አንቺን ፈልጌ መጣ አንቺን ፈልጌ መጣ አንቺን ፈልጌ መጣ አንቺን ፈልጌ መጣ ሸጋሪ ቆንጆ ልጅ ከቤትስ መቻታው 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 አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋሪ ቆንጆ ልጅ አለች ጎረቤቴ 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 ጎረቤቴ
ወደ ኪነ ጥበባዊ ዜናዎቻችን አለፍን። እናት ውዴ ረጅም ልቦለድ መጽሐፍ ተመረቀ። በደራሲና ጋዜጠኛ ደማካ ያለው መንግስቱ የተደረሰውና በሀገሪቱ ወቅታዊ ችግሮች ላይ ትኩረቱን አድርጎ ሀገሪቱ ካለችበት አጣብቂኝ የምትወጣበትን መፍትሄ ያመላክታል የተባለው እናት ውዴት የተሰኘ መጽሐፍ ባለፈው ሳምንት ህዳር 7 ቀን 2011 ዓ.ም ተመረቀ። በቅርስ ጥናትና ጥበቃ ባለስልጣን አዳራሽ ተመርቋል። በ18 ዋና ዋና ምዕራፎች ተከፋፍሎ በ256 ገጾችን ይዞ በ130 ብር ለገበያ ቀርቧል። የዓለማየሁ ገላጋይ መጽሐፍ በገበያ ላይ ዋለ። የአንጋፋው ደራሲ ሃያሲና ጋዜጠኛ ዓለማየሁ ገላጋይ 12ኛ ስራ የሆነው ታለ የተሰኘ ረጅም ልቦለድ መጽሐፍ በገበያ ላይ ውሏል። የታሪኩ ዋና አካል እውነትና ውሸት ተደባልቆ ህይወቱን የሚበጠብጠው አንድ ገጸ ባህሪ ላይ ተመሰረተ ሲሆን አንዳንድ እውነት ውሸት እየመሰለ አንዳንድ ውሸት እውነት እየመሰለ በኋላ ውሸትነቱ ወይም እውነትነቱ የሚያመጣውን ስነ ልቦናዊ ጫና እንዲሁም እውነትና ውሸት የተደባለቀበትን ይህን ዘመን ቁልጭ አድርጎ ያሳያል ብሏል ደራሲው። በ220 ገጾች ተከትቦ በ100 ብር ለገበያ ቀርቧል። ደራሲው ከዚህ ቀደም የብርሃን ፈለጎች ቅበላ፣ ስባት ገብረ እግዚአብሔር ህይወትና ክህሎት፣ ኢህአዲግን ከሳለው፣ ኩርቢት ወሪሳ፣ አጥቢያ፣ በፍቅር ስም፣ መለያየት ሞት ነው የተሰኙ መጽሐፍትን ለንባብ ማብቃቱ የሚታወስ ሲሆን 27 ጸሐፍት ደራሲያን ገጣሚያን ያሳተፉበት መልካ ሰባት የተሰኘ መጽሐፍ ማሰናድቶ ለንባብ ማብቃቱ አይዘነጋም። ለአርቲስቶች ነጻ የትምህርት ዕድል ሊሰጥ ነው። በቢዝነስና ኪነ ጥበብ ዘርፎች ስልጠናዎችን እየሰጠ የሚገኘው ልቀት ቢዝነስና አርት ኮሌጅ ሁኔታዎች ሳይመቻችላቸውና መክፈል ሳይችሉ ቀርቶ ወደ ኪነ ጥበብ ሙያ ለገቡ አርቲስቶች የትምህርት ዕድል ሊሰጥ ነው። ኮሌጁ ከጊዜ ወደ ጊዜ ራሱን በማሳደግና አቅሙን በመገንባት ወደ ዩኒቨርሲቲ ማደግ ራዕይ ሰንቆ እየሰራ ሲሆን ብዙ የቢዝነስና የኪነ ጥበብ ባለሙያዎችን እያፈራ መሆኑ የተገለጸ ሲሆን የኪነ ጥበቡን ዘርፍ ለማሳደግና ማህበራዊ ኃላፊነቱን ለመወጣት መክፈል የማይችሉ አርቲስቶችን በነጻ ተቀብሎ ለማስተማር መዘጋጀቱን የኮሌጁ የትምህርት አስተዳደር ኃላፊ ዲን አስታውቀዋል። የነጻ የትምህርት ዕድሉን መጠቀም የሚፈልጉ ከህዳር 17 ቀን እስከ 30/2011 ዓ.ም ባሉት ቀናት 4 ኪሎ ትምህርት ሚኒስቴር ጀርባ በሚገኘው ICT ማርት ህንጻ 3ኛ ፎቅ በሚገኘው የኮሌጁ ቢሮ መመዝገብ እንደሚችሉም ኃላፊው ገልጸዋል። ይችናት ሀገሬ የኪነ ጥበብ ድግስ ተካሄደ። ምስክር ጌታ ነው ሚዲያና ፕሮሞሽን ይችናት ሀገሬ የተሰኘ የኪነ ጥበብ ዝግጅት ባሳለፍነው ሳምንት በብሔራዊ ቲያትር አዳራሽ አካሄደ። በምሽቱ የሀገርን አንድነት፣ ፍቅርና መተሳሰብ የሚሰብኩ ኪነ ጥበባዊ ዝግጅቶች እንደቀረቡ የፕሮግራሙ አዘጋጅ ጋዜጠኛ ምስክር ጌታ ነው ገልጿል። በዝግጅቱ ላይ መጋቢ ሐዲስ እሸቱ አለማየሁ፣ መሐዘ ጥበባት ዳንኤል ክብረዝ፣ ኡስታን ሐሰን ታጁ፣ ዶክተር ዳኛቸው አሰፋና ደራሲ እንዳለ ጌታ ከበደ ዲስኩር ያቀረቡ ሲሆን ገጣሚና ጋዜጠኛ ነብይ መኮንን፣ ዶክተር በድሉ አቅጅራ ገጣሚና ተዋናይ ተፈሪ አለሙና ገጣሚና ጋዜጠኛ ሰለሞን ኃይለ ኢየሱስ ግጥሞችንና ወጎችን አቅርበዋል። የባህል ሙዚቃና ውዝዋዜ ዝግጅቱን አድምቀውታል። ጋዜጠኝነትና ጋዜጠኛ በሚል ጥናታዊ ጽሑፍ ላይ ውይይት ተካሄደ። ሙዚክ ሜዲያ ከኢትዮጵያስ ኮሌጅ ጋር በመተባበር ጋዜጠኝነትና ጋዜጠኛ በተሰኘው ጥናታዊ ጽሑፍ ላይ በብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ አዳራሽ ውይይት አካሄደ። ለውይይቱ የመነሻ ሐሳብ ያቀረቡት ጋዜጠኛና ደራሲ ታዲዮስ ሳንቱ ሲሆኑ መድረኩ በሰለሞን ተሰማጅ ተመርቷል። ወልቂጤ ዩኒቨርሲቲ የቲያትር ዲፓርትመንቱን ወደ ትምህርት ቤት ሊያሳድግ ነው። ከሁለት ዓመት በፊት ኢትዮጵያ የዓለም የቲያትር ማህበር አባል እንድትሆን አቅም የፈጠረው የወልቂጤ ዩኒቨርሲቲ የቲያትር ዲፓርትመንት ወደ ትምህርት ቤት ሊያድግ መሆኑ ተገለጸ። ባሳለፍነው ሳምንት የዩኒቨርሲቲ የቲያትር ዲፓርትመንት ኃላፊዎች በብሔራዊ ቲያትር ከባለድርሻ አካላትና ከአንጋፋ የቲያትር ባለሙያዎች ጋር በጉዳዩ ዙሪያ ላይ ምክክር ያደረጉ ሲሆን ከምክክሩም ዲፓርትመንቱን ወደ ትምህርት ቤት ለማሳደግ የሚጠቅሙትን ግብዓቶች ማግኘቱን የቲያትር ዲፓርትመንት ኃላፊው አቶ አስተዋይ መለሰና አቶ ወርቁ ገልጸዋል። አቶ አስተዋይ ጨምረው እንደተናገሩት ዲፓርትመንቱ እንደ ዳይሬክቲንግ፣ ፕሌይ ራይቲንግ፣ አክቲንግ፣ ፕሮዳክሽን ዲዛይኒንግ፣ ቴክኖሎጂ፣ አርት ማኔጅመንት እና ፊልም ያሉት ትልልቅ ዲሲፕሊኖች ያሉት ቢሆንም በዲፓርትመንት ብቻ ተሸጉጦ አስፈላጊውን ትምህርትም ሆነ ውጤት ለተማሪዎች መስጠት ባለመቻሉ ወደ ትምህርት ቤት እንዲያድግ አስፈላጊውን ምክረ ሐሳብ አስተናርተው ለባለድርሻ አካላት በማቅረብ አስፈላጊ ግብዓት መሰብሰባቸውን ተናግረዋል። በምክክር መድረኩ ላይ አንጋፋው አርቲስት ደበበ እሸቱን ጨምሮ ከአዲስ አበባ ዩኒቨርሲቲና ከብሔራዊ ቲያትር የተውጣጡ ባለሙያዎች የተሳተፉ ሲሆን ዲፓርትመንቱ ወደ ትምህርት ቤት እንዲያድግ ይጠቅማል ያሉትን ሐሳቦችና ምክሮች አጋርተዋል። የፖለቲካ አሽሙር መጽሐፍ ለንባብ በቃ። በአንጋፋው ጋዜጠኛና በ2006 ዓ.ም በጋዜጠኝነትና የሚዲያ ዘርፍ የበጎ ሰው ተሸላሚ በሆኑት አጥናፍ ሰገድ ይድማ የተጻፈው የፖለቲካ አሽሙር የተሰኘ መጽሐፍ ለንባብ በቅቷል። መጽሐፉ ወቅታዊውን የሀገሪቱን የፖለቲካና ማህበራዊ ጉዳዮች በአሽሙር የሚያቀርብ ነው ተብሏል። አንጋፋ ጋዜጠኛና የጋዜጠኝነት መምህር ማዕረጉ በዛብህ በጀርባው ገጽ ላይ በሰጡት አስተያየት በወቅታዊ ሁኔታዎች ላይ ያተኮረ እስከዛሬ ያልተሞከረና የሚያስደንቅ የፖለቲካ አሽሙር ሲሉ ገልጸውታል። በ95 ገጾች የተዘጋጀው መጽሐፉ በ60 ብር ለገበያ ቀርቧል። በመጋቢያ የላፍ መክፈባጥ ነው ከተጻፈው መጽሐፍ ዘና የሚያደርጉ ግጥሞችን ወደ ማሰማት ይሆናል። ወፍራም ይህል ምንጀራ የድልን ካንቱነት በታትኖት ያለፈ አንድ ታሪክ አለ በግልጥ የተጻፈ። አሎ አቶ ከሌ አንተ ድለ መልካም ስማይ ምስራች ደስ ይበል በጣም ማን ልበል ምንድን ነው ምን አይነት ምስራች ከዛሬ ጀምሮ ይቻለም ያንተ ነች እድል ወደ ቤት ልትገባ ቀርባለች መጣሽ ተቀበላት ጉዞ ጀምራለች ምን አይነት እድል ናት በልንገረኝ ገልጠህ ብቻ እንዳትደነግጥ ተጠንቀቅ እንግዲህ ደስታ በሽታው ነው እንዳይመጣብህ መንፈሰ ጠንካራ መሆን ይገባሃል እንዲህ ነው መባረክ ይሄ ነው መታደል በነገራችን ላይ እስኪ ልጠይቅህ 20 ሚሊዮን ብር ሎተሪ ቢደርስ ኧረ ለመሆኑ ምን ታደርገዋለህ ለእኔ ስላበሰርኩ ምን ትሰጠኛለህ ምን እንደምሰራ ፋላ ነግራለሁ ላንተ 100 ሺህ ብር ካሽ ሰጣለሁ መንፈሴ ቀለጠ እስኪ አታስጎምጂኝ ሚስጥሩ ለወቀው ነቱን ንገረኝ ይሄንን ሲነግረው ልቡ እየተናጠ ምስራሽ ነጋሪው ይበልጥ ደነገጠ ስልምልም ማለና ራሱ እየተናጠ ለሞት ተቃርቦ አፈር ድቤ ጋጠ ሎተሪ መግዛቱን ስላረጋገጠ ስልክ ተቀበየውም እጅግ ተደሰተ ለጮኛው ሊነግር በስልክ ወተወተ ሎተሪ መድረሱን በማረጋገጡ ከደስታው ብዛት ጠፋው መላቅጡ በደስታ ብዛት መንፈሱ ሰከረ ቃላት በቃላት ላይ ያነባበረ የምስራቹን ቃል ለሁሉ አበሰረ የሎተሪው ዕጣ ገና እጁ ሳይገባ ከባንክ ተበድሮ ብር እንደገለባ ፓርቲ ተደግሶ አበባሽ ለአበባ የዳንስ ውዝዋዜ ቀለጠ ጭብጨባ ቪላ ቤት ለመግዛት እየተራወጠ ለደላላዎችም ብዙ ገንዘብ ሰጠ። ብዙ ዋጋ ያለው ልዩ የቤት ዕቃ ማሰራት ጀመረ። ዓለም ገባሽ በቃ። እጮኛዋ አምሮባት በአዲስ ልብስ ደምቃ ልክ የንጋት ፀሐይ መሰለች ጨረቃ። ዳሩ ምን ይሆናል? እድል ነዶ የለው ህልም ሆኖ ሲቀር ምኑን ይጨብጠው? እንደገና መጣ ያው የስልክ ጥሪ፣ ደስታ በሽታ፣ መንፈስ አሸባሪ። አሎ አቶ ከሌ፣ ይቅርታ አድርግልን አንተ እድለ መልካማ ወንድማችን፣ ሎተሪ ደርሷል ደስ ይበል ብለን በስልክ የነገርን ያን ሁሉ ዘርዝረን በስተት መሆኑን እንድትረዳልን ከይቅርታ ጋር አንጠይቃለን። የስም ሞክሸ ኑሯል እኛን ያከሰረ፣ አሁንም ይቅርታ ይቅር በለን ኧረ በማለት ሲያስረዱት እጅግ ስላፈረ ባለበት ደንግጦ ኩምሽሽ ብሎ ቀረ። ልጆች ምን እንዳስተምራችሁ ትፈልጋላችሁ? ሲጨፍር ያድርና ቀን ቀን የሚተኛ አንድ መምህር ነበር፣ ግድ የለሽ ዳተኛ። ሌሰን ፕላን ሳይነድፍ ለትምህርት ዝግጅት እቅድ ሳያወጣ በህጉ መሰረት ሲያፌዝ ይኖር ነበር በደንታ ቢስነት። ከእለታት አንድ ቀን ወደ ክፍል ገብቶ ምን እንደሚያስተምር አልተረዳም ከቶ። ልጆች አፍንጫጩ እስኪ ዋካችሁ፣ ይልቅስ ንገሩኝ ከልብ አሰባችሁ ምን እንዳስተምር ትፈልጋላችሁ? እስከዚያው ድረስ ግን አንድ የክፍል ስራ ሰጣችኋለሁ አፍንጫጩ አደራ ይልና ጊዜ ማሳለፊያ ጥቁር ሰሌዳ ላይ ከሳለ በኋላ አንድ ባቡር መሳይ ይህን የሚመስል አንድ ባቡር ሳሉ፣ ጊዜው እንዳይባክን እስኪ ቶሎ በሉ ብሎ ቀጭን ትዕዛዝ ከሰጠ በኋላ የሚያስተምር መስሎ ሂሳብ የሚያሰላ ወንበር ተደግፎ እንደተቀመጠ ሰመመን ወሰዶ ራሱ እየተናጠ አንገቱን ደፋ አድርጎ በጠረጴዛው ላይ እንቅልፍ ይዞት ሄዷል ደቂቃ ሳይዘገኝ። ባቡሩን ተስሎ ለእርማት ቸኩለው ቲቸር 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 አሉት ህይወት አለው ብለው። ጩኸት ሲበዛበት ከእንቅልፉ ባነነ፣ እየተወራጨ መበሳጨት ሆነ። ዝም በሉ በማለት ማስመሪያ እየቃጣ ማስታገስ ቢፈልግ የሚሰማው አጣ። አሁን ያረሙልን ውጤቱን እንወቅ ብለው ገተው ያዙት እንዳይነቃነቅ። ሌላ አማራጭ ጠፋ፣ ፉጨት ተከተለ። ሳይወድ በግዱ ስሉን ተቀበለ። እዚያው መልሱን ሊሰጥ እርማት ቀጠለ። ታዲያ ከዛ ሁሉ ነጎዴ ተማሪ ለካ አንድ ልጅ ኖሯል ብልህ ተቆርቋሪ። በወረቀቱ ላይ ባቡር መሳል ትቶ ለመምህሩ አሳየው ሀዲድ የሚመስሉ መስመሮች ዘርግቶ። መምህሩም ተቆጣ፣ በኃይል ገሰጸው። አንተ ሰነፍ ዋልጌ፣ በምን ምክንያት ነው ሀዲድ ብቻ ስለ ባቡሩን የተውከው? በል እስኪ ንገረኝ ብሎ ሲጠይቀው ባቡሩ አልፎ ሄደ እርስዎ ተኝተው፣ ሊመለስ አልቻለም እኔ ምን ላደርገው ብሎ መልስ ሰጥቶ መምህሩን አስቆጣው። ያም ሁሉ ተማሪ በዚህ አስተማሪ ላይ በህብረት ሳቀበት መንጋጋ ውስጥ ይታይ። አንዲት የሟች ሚስት ያስገኘችው ድል መታሰቢያ። አንድ አገር ቤት ሰው ብዙ ልጆች ያሏት ለኑሮ ጓደኛው አንድ ወይፈን ትቶላት ሄደ ተለይቶ ከዚያ ዓለም በሞት። ወይፈኑ አደገና ለእርሻ ሲደርስላት ቁመናውን አይታ የሟች ሚስት ደስ አላት። እርሱን አቀናጅታ እንጀራ ሊያልፍላት ዳሩ ምን ይሆናል ማን ቢተባበራት? ወይፈኑን ገርፋችሁ አቅኑልኝ በማለት የዚያን አገር ሰዎች ብትጠይቅ ችላሏት። የጎረቤት ወንዶች ዛሬ ነገ እያሉ ወይፈኑ እንዳይቀና ባድማ ተማማሉ። ይህም የሆነበት ዋና ምክንያቱ የወይፈኑ አቋም መልኩ ደምግባቱ ምርጥ በመሆኑ ለከብቶች እርባታ በየደረሰበት ድባቅ እየመታ የአገር አውራ ሆኖ እንዲኖርላቸው ፈልገውት ነበር። ይህ ነው ምኞታቸው። በዚህም ምክንያት አውራነቱ ሰምሮ ተዋጊ ቢሆንም ለአገር አስቸግሮ በዚያች አገር ዙሪያ ብዙ ከብት ሲራባ በቆላም በደጋም ዝናው አስተጋባ። ዝናውን የሰማ ገበሬ በሙሉ ጊደሩን አመጣ ሁሉም በበኩሉ። ይህ በዚህ እንዳለ አውራው በመዝናናት ተዋጊ መሆኑን በሴትዮዋ ላይ ብዙ ዕዳ አመጣባት። አንድ አራሽ ገበሬ የቅርብ ጎረቤት ሁለቱ በሮችን ጠምዶ በሚያርስበት አውራው እያገሳ ከተፍ ብሎ ድንገት ሁለቱም በሮችን አጉኖ በቅጽበት ከነበሬቃቸው ገደል ሰደደበት። እንግዲህ ለዳኛ ይጭነቀው በማለት ጅራፉንም አብሮ ወረወረውና ክስ ሲመሰርት ያለኛ ጀግና ተጠያቂ ሆነች ድሃዋ የሟች ሚስት። ዳኞችን በጉቦ ለከሳሽ በማርላት ተዋጊ በሬህን ተናካሽ ውሻህን ያስተጠንቅቅ ይላል ጥብቅ ነው ህጋችን። በሮችን ተክተሽ ኪሳራውን ከፍለሽ በመንግስትም በኩል መቀጣት አለብሽ። ብለው ፈረዱባት ያለ አንዳች ይሉኝታ። እርሷ ግን ወይ ፍንክች ከቶ ማንን ፈርታ ይግባኙን ጠየቀች በብሩህ ፈገግታ። ወኪል ሳትፈልግ ሳታቆም ጠበቃ ሄደች ወደ በላይ ሸንጎውን ጠቅጥቃ። የምን አጉል ፍርሃት የምን ማለባበስ አንድ ሲናገሯት ጥንድ በመመለስ ሐቁን ተመርኩዛ መልስ እያሳጣችው ሴቷ ልጅ ወንድ ልጅ አስደገደገችው። እንደምንም ታግላ ችግሩን በመጣስ ይግባኙ ደረሰ ከአጼ ቴዎድሮስ። እርሳቸውም አይተው የፍርዱን መድበስበስ ከፍ ዝቅ አድርገው ዳኞችን በመዝለፍ ቁጣቸው ተቃጥሎ ተናደዱ ጦፉ። ቀጠሮ ሳያስረዝሙ ጊዜ ሳያጠፉ የሚከተለውን ብይን አሳለፉ። ሴቷን ልጅ በድሎ መብት በማሳጣት ባላገር አድሞ ከብቱ እንዲረባለት የአገሩ ተወላጅ ሁሉም ተስማምቶበት ወይፈኗን ኮርማ አድርጎ ከተጠቀመበት ከእርሷ መብት በላይ በሆነ ምክንያት እንኳንስ ብሮቹ ባለቤቱን ቢሞት አያስጠይቃትም ደሃዋን የሟች ሚስት። ስለዚህ ከኮርማው የተወለዱትን እንስሳት በሙሉ ላታበላልጡ፣ ምንም ሳታዳሉ አንዱን ለባለቤት አንዱን ለእርሷ አካፍሉ ብለው ትእዛዝ ሰጡ። ፍርዱም ተላለፈ። የዚያም ወረዳ ሕዝብ ብይኑን ደገፈ። የኮርማውን መሰል በመልክ አሳምረው ከቆላም ከደጋም የተሰበሰበው የእንስሳትን መንጋ ምድሩን አለበሰው። ፍርድ አስፈጻሚዎች እንደ ስርዓታቸው በፍርዱ መሰረት መንጋውን አካፍለው ለሟች ሚስት ብቻ የደረሳት መንጋ 7 በረት ሆኖ ፋይሉ ተዘጋ። መብት ለማስከበር ለነጻነት ሲባል እንዲህ ተጠናክሮ መታገል ይገባል። ባለኩል ለመሆን ለሙሉ ነጻነት ራስ መታገል ነው የሚያስገኘው ውጤት። በአድማ የተከፋች ድሃዋ የሟች ሚስት የዳኞችን ግፊት የወንዶችን ትምክት ሳትፈራ ሳታፈር ባሳየችው ድፍረት ለሴትም ለወንዱም ታላቅ ምሳሌ ናት። የዛሬው ፕሮግራማችን ይህን ይመስል ነበር። አብሬያችሁ የቆየሁት መልካም ሞላ ከአማራ ድምፅ ራዲዮ የስቱዲዮ ባለሙያዎች ጋር በጋራ ነበር።
ይህ የአማራ ድምፅ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።